የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ፍርሃት አያውቁም። ማንንም ለማስደሰት ብለው የማያምንበት ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻው ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ መስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግስቱ ለማ በጣም ለመሰክርላቸው የምፈልገው ነገር በማንም ሰው መሃል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ስሰቱ ቁልጭ ያለ ነው፣ አይደናቀፍም።
የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነው በቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት አዲስ ፕሮግራም ድንቅ የኩምክና ለዛዎችን ጨምሮ ለደማሙ ብዕረኛ ለመንግስቱ ለማ ስራዎችና ታሪክ ዛሬ የሞላልን ይመስላል። ከባለ ታሪኩ የህይወት ዘይቤ የተቀዱት ለዛና ቁም ነገሮችም ምሽቱን ያደምቁልናል።
የራሴያትር ሱና እየተሰራበን በሚል አዘጋጁ ጋራ አንዳንድ ያልተወብባቸው ነገሮች ነበሯችን ሽጉጥ ያስገባበት ሳቸው ያልጣፉት እንደዚህ ነገርና መጨረሻ ላይ ያው ተማሪዎቹ እየሸኘዋቸው ምን ነው እናንተ አስተያየት አትሰጡ? ምን ነው እዛ ዩኒቨርሲቲ ትመላለሳለን?
ትመላለስን
ያዝላሽ? አዎ ተማራችሁ
ተማራችሁም ነው። ከመንግስቱ ለማ የቀድሞ ተማሪዎች ሁለቱን ጨምረን በግሩም ስራዎቻቸውና ባስደማሚው የህይወት ዘይቤያቸው የሚመሰጡ ሶስት የጥበብ ሰዎችን ይዘናል።
የውጭ ጠላት ቢመጣ ሁልጊዜ አፍሮ ነው የሚመለሰው። ጣሊያን እንኳን ምንም በሌለን ሰዓት መጥቶ እምነትና ጥንካሬ አንድነቱ ስለነበረ ሁለቴ መጥቶ ምሱን ቀምሶ ተመልሷል። እና ይሄን መንፈሳችንን ይሄን ኃይላችንን ይሄን ብርታታችንን ግን እርስ በርስ በመናጨት እንዳናሳልፈው። በ8000 ዓመት ታሪካችን ውስጥ ጠብ ያለብን ጥቂት ጊዜ ነው። የ70 ዓመት ችግር ነውና እንደ እስራኤልን በ70 ዓመት እንደታደገው እኛንም እግዚአብሔር የሚታደግበትን ዘመን እመኛለሁ። ግን አሁን ያለውን ነገር በምንመለከትበት ጊዜ አንዳንዴ ምንድነው ሰው ኮንተፍ የሚለው ፉት ያለውን ነው። ውሃ ፉት በነል ውሃን ተፈነላለን። ስለዚህ ወደ ውስጥ የገባው ሰው ውስጥ እንዲጣላላ እንዲነካከስ ሆነና ሳይገባው ማንነቱ ይዘነጋና ወደማሆን አቅጣጫ ይሄዳል።
ሰው ምንድነው ዘመን የጠገበው ትልቁ ጥያቄ በቀሲስ ዶክተር ዘበነ ለማ አዲስ መጽሐፍ የጀመርነው ወግ ይህንኑ ግዙፍ ጥያቄ አንስቶ ሁነኛ መልስ ፍለጋውን ይዟል። ንጉሴ አክሊሉ በአዲስ አበባ መስኮቱ ከረጅም ጊዜ በፊት የሆነ አንድ የፍቅር ታሪክ ከተወዳጁ አንጋፋ ድምጻዊ መልካሙ ተበጀ ረመላመቱ ጋር ሊያዋድልን ተሰናድቷል። ቋሚው የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥምም አሉ። እስካሁን ልብ ሳትሉ እንዳልቀራችሁ አድማጮች ታዲያ ዛሬ ባልደረባዬ አዲሱ አበበ ለምሽቱ የለም። የብቻ መስተንግዶ የኔ ተራ ሊሆን ነው መሰል። በመጪው የራዲዮ መጽሔት ግን ይመለሳል። መሆኑን እንደምን ሰነበታችሁ የተወደዳችሁ የራዲዮ መጽሔት ታዳሚዎች። ከዛሬ መጋቢት 29 2011 ዓመተ ምህረት ዝግጅታችን ጋር አቀናባሪን ብርሃን ኃይሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አሁን የሰዓቱ የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በተኩስ የታጀበ ግጭት መፈጠሩ ተሰምቷል። መስፍን አራጌ ተጨማሪ ይዟል።
የፍራታና ግድም ወረዳ ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ጌታቸው ይሽጥላ በአስቸጋሪ ሁኔታ ላይ ያሉም ቢሆን በስልክ አናግረውኝ ነበር።
ረብሻ ላይ ነው አሁንም ያለ። ያው እንግዲህ ብሔረሰብ ለብሔረሰብ ነው ሁለቱ።
ጸጥታ ኃይሉ ምን እርምጃ የወሰደ ነው? አሁን
ለማረጋጋት እየጣረ ነው። ከአቅም በላይ ሆኖበታል። አሁን ሌላ ኃይል ሊያስገቡ እየጠየቁ ነው።
ምክንያቱ ምንድን ነው?
ምክንያቱ አይታወቅም። ምን እንደሆነ ምን ፍላጎት እንደሆነ አላውቅም።
አርሶ አደሮች ናቸው?
ያ በቃ አርሶ አደር ነው እንዳለ የታጠቀ ነው።
የታጠቁ አርሶ አደሮች ናቸው?
የታጠቀ አርሶ አደር አጣየን እንዳለ ወረዋል። ያቃጠሉ ነው ቤት ምን እያሉ ነው። ትንሽ ከአቅም በላይ ነው።
እናንተ ድጋፍ ለማግኘት ጥያቄ ጠይቃቸዋል? ወደሚመለከተው አካል
ጠይቀናል። ክልሉን ጠይቀናል። ዞኑንም እነሱ አቅማቸውን እየተረባረቡ ነው።
ታጣቂ ኃይል ከዚያ ከመጣ እናንተም አካባቢ የታጠቀ ሲቪል አለ ማለት ነው?
ሁለቱም ላይ ሲቪል አለ የታጠቀ።
ስለዚህ በሁለቱ የታጠቁ ሲቪል ኃይሎች መካከል ነው ግጭቱ እየተፈጠረ ያለው?
አዎ፣ ያኛው ነው የተወረረ ንብረቴን አላዘረፈም ሲል ዘረፋ ነው የተካሄደ ያለው። ባንክ ከተለያዩ ሆቴሎች ላይ ነው ጥቃት እየደረሰ ያለው። ቢሮ ስለ
ምን ያህል ባንኮች እንደሆኑ ይታወቃል?
እንግዲህ አሁን ያለሁት ጫካ ላይ ነው ያለሁት። እንደዚህ ከአርሶ አደር ጋር የተከላከልን ራሳችን።
የሞቱ ሰዎች አሉ?
የሞቱ አንድ ሶስት ትላንት የሞቱ አሉ። አሁን ታወቁ። ሌሎቹ አሁን ዛሬ ደግሞ የሞቱ አሉ። አላወቋቸውም ገና ቁጥራቸው።
ከዚሁ ጋር በተያያዘ ግጭቱ ካጣዬ 40 ኪሎ ሜትር ወደምትርቀው ማጀቴ መስፋፋቱን በስልክ አስተያየታቸውን አንድ ግለሰብ ገልጸውልኛል።
አጣዬ ላይ ትናንትና ትልቅ ጦርነት ነበር እና አጣዬ ላይ ያለውን ጉዳይ የተወሰነ የመንግስት አካል ገብቶ አረጋግቶት ነበር። ከዛ በኋላ ምንድነው ዛሬ የተደረገው? ከዛ ከጨፋሮቢት አካባቢ ያሉት በመኪና እየተዛዙ ወደ ማጀቴ እየሄዱ እንደገና ደግሞ ሰው እንዳይደርስ የተደረገው ነገር ከሚሴ ላይ ዝግ ነው። ከሸዋሮቢት ጀምሮ ተዘግቷል። ምናም ያገኝ ሰው በምናም ምክንያት መውጣት አይችልም። መንገድ ተዘግቷል። ከሌላ ቦታ መኪና እያመጡ ነው እያጨረሷቸው ያሉት።
የመከላከያ ሰራዊትም አልደረሰም።
አንድም ነገር አረጋጅ የለም። የመከላከያ
በአካባቢው የኤሌክትሪክ ኃይል በመቋረጡ ምክንያት መረጃ ሰጪ ግለሰቦች የሞባይል ስልካቸው ተዘግቶባቸዋል። ይህ ደግሞ በተፈለገው መጠን ተከታታይ መረጃ ለማግኘት አስቸግሯል። ይሁን እንጂ ችግሩ ከሰዓት በኋላ መቀጠሉን ጠቁሞኛል። የክልሉ የሰላምና ሕዝብ ደህንነት ቢሮ ምክትል ኃላፊ አቶ ገደቢ ኃይሉ ለኢትዮጵያ ራዲዮና ቴሌቪዥን በሰጡት መግለጫ ችግሩ መከሰቱን አምነው የጸጥታ ኃይሉ የማረጋጋት ስራ እየሰራ መሆኑን ጠቁመዋል። በተለይ ተኩስ የከፈቱ ኃይላትን ከድርጊታቸው እንዲታቀቡ የማድረግ ቀዳሚ ስራ እንደሚሰራ ጠቁሞ ማንነታቸውን የመለየትና በዚያም ላይ ተመርኩዘው የመፍትሄ አማራጮች እንደሚወሰድ ተናግረዋል። በሌላ በኩል የደሴ ከተማ አስተዳደርና ጸጥታ መምሪያ ኃላፊ አቶ ወንዶሰን ጸጋዬ ደሴ ከአስጨናቂ ሁለት ቀናት በኋላ ወደ ቀድሞ ሰላማ መመለሷን ለአሜሪካ ድምጽ ሬዲዮ ገልጸዋል።
ወደ ቀድሞ ሁኔታዋ እየተመለሰች ነው። ያው ሰንበት ከመሆኑ ጋር ተያይዞ ሱቆች ባይከፈቱም የመንገድ ላይ ንግድ ምን ሁሉ ጀምሯል።
ለተመለሰው ሰላም የሁሉም ባለድርሻ አካላት ሚና የላቀ መሆኑን ተናግረዋል።
ያው የማጓየት ቸኩሮ ወደ እርምጃ ለመግባት ህብረተሰቡ የሚለውን ማዳመጡ፣ የከተማ አስተዳደሩ ጸጥታም ከመቸኮል አስተዋይነትን መምረጡ አሁን ላለው ሰላም ትልቅ ድርሻ እንዳለው ወጣቱም ህብረተሰቡም ስሜቱን የገለጸበት አግባብ ትክክል ቢሆንም መንገድ መዝጋቱን ግን አብዛኛው ማህበረሰብ ትክክል አለመሆኑን የገለጸበት ሁኔታ ነው ያለው። ከተማችን ወደ ነበረችበት ዛሬም እንደ ትናንቱ በህዝቦቿ በሰላም ወዳዱ ማህበረሰብ በተለያየ መንገድ ቢቆሰቁሱትም ሰው ወደ ግድያና ወደ ተለያየ መንገድ አልገባም። ችግሩን ከከተማ አስተዳደሩ ጋር በመወያየት አጥፊዎችን በመለየት ወደ ነበረችበት ተመልሳለች።
በተመሳሳይ ሁኔታ በኮምቦልቻ ከተማ የተረጋጋ ሰላምና እንቅስቃሴ ሲኖር፣ በሁለቱም ከተሞች ተዘግተው የነበሩ መንገዶች ተከፍተው የወትሮ አገልግሎታቸውን ጀምረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በአጣዬና ማጀቴ ባለው አለመረጋጋት ምክንያት የመረጃ ምንጮችን በስፋት ለማግኘት ሁኔታዎቹ አስቸጋሪ ቢሆኑም የሚመለከታቸውን ተሳታፊ አካላት በተከታታይ በማነጋገር ቅርበት ያላቸው ሁሉን አቀፍ ተአማኒና የተረጋገጡ መረጃዎችን ለማድረስ ጥረታችንን እንቀጥላለን። ክቡራትና ክቡራን፣ መስፍንን ለዘገባው አመሰግናለሁ። ቁጥሩ ወደ 1 ሚሊዮን የሚጠጋ ሰው ያለቀበት የሩዋንዳ ዘር የለየ ጅምላ ጭፍጨፋ 25ኛ ዓመት መታሰቢያ ዛሬ ዋና ከተማይቱ ኪጋሊ ላይ ተከናውኗል። ስነ ስርዓቱን የመሩት የሀገሪቱ ፕሬዚዳንት ፖል ካጋሜ ሩዋንዳ ውስጥ ትርምስ የመፍጠር ሐሳብና እቅድ ያላቸው ያሏቸውን ወገኖች አስጠንቅቀዋል።
Those who think you have not seen enough of the mess and
ሀገራችን ያለፈችበት ትርምስ የማይበቃት ይመስል እዚህም ሆነ ከውጭ ሆናችሁ ልትተናኮሉን ልትተነኩሱን የምትፈልጉና የምታስቡ ሁሉ እዚህ የምታዩአቸውን ሕፃናትና ሀገራችንንም ከአደጋ ለመጠበቅ ስንል በማትገምቱት ሁኔታ እናተራምሳቸዋለን ብለዋል ካጋሜ በሺዎች ለሚቆጠር የዛሬ ታዳሚያቸው ባደረጉት ንግግር። የውጊያ መንፈሳችን እንደቆመ ነው፣ እዚህ የተፈጠረው ፈጽሞ አይደገምም ብለዋል ፕሬዚደንቱ አክለው። በዛሬው የመታሰቢያ ስነ ስርዓት ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዛሬ 24 ዓመት የመንግስታቱ ድርጅት የሩዋንዳ ልዑክ አባል ሆነው እዚያው ያገለገሉበትን ጊዜ አስታውሰው ሩዋንዳ ፈጽሞ አይደገምም የሚል የአስተሳሰብ ዘርን በመትከሏ አድናቆታቸውን ገልጸዋል።
May the lives lost tragically in 1994
በ1986 ዓመተ ምህረቱ አስከፊ ጭፍጨፋ ህይወታቸውን ያጡ ሁሉ ነፍሳቸው በሰላም አጸድ ትኑር። ዛሬ ያሉና ነገም የሚቀጥሉ ህይወቶች የሰላምና የመግባባት ደወል ሆነው ይቀጥሉ ብለዋል ጠቅላይ ሚኒስትሩ። የሩዋንዳውን አስከፊ ያለፈ ታሪክና ለሰላምና ለመግባባት በጽናት መቆም በዘከሩበት ንግግራቸው ማብቂያ የሩዋንዳው ፕሬዚደንት ፖል ካጋሜ ለጠቅላይ ሚኒስትር አብይ አህመድ አድናቆታቸውን ገልጸዋል። በመጪ ስርጭቶች ዘጋቢያችንን የዚህን የዝክር ስርዓት ዘርዘር ያሉ ዘገባዎችና የሩዋንዳን ፍጅትና እርቅ ትውስታዎች የሚናገሩ ታሪኮችን ይዘንላችሁ እንመለሳለን። ለቀሪ ዝግጅታችን ወደ አሉላ እንመለሳችሁ።
ራዲዮ እንደ መጽሔት ከሚነበብበት ሀገር መጽሔት በራዲዮ ከሚሰማበት ምድር ደርሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና የለመደ አፍ የለም። ዛሬ ባልደረባዬ አዲሱ አበበ የለም። አሁን በመጪው ራዲዮ መጽሔት ተጠብቁት። በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ
ጠራ ጨረቃ በኩለ ለሊት አይኖቿ ያበሩ እንደ ከዋክብት ሳማት ሳማት አሉት ቀፍ ቀፋት አላወላወለም ወጣቱም ታዘነ ወገቧን አንገቷን በእጅና እጁ ያዘ ከንፈሩ በረአድ ወደ አፏ ተጠጋ ምንም እንኳ ጡቷ እንደ ሾህ ቢዋጋ አፏ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማም በጥፊ ሲናቅ ለጠራ ጨረቃ በኩለ ለሊት ዋ ጀማሪ መሆን ዋ ተማሪነት ዋ ትዕዛዝ መሰሰም ዋ ምክር መስማት ብለው አነበቡና ሰውን ዝም ማስተኙት ለማለት ነው። የራሳቸው ነው ተብሎ ተወራው ወረወሩት ወደ ህዝብ ለማለት ነው። ይሄም በጣም የሚደነቁበት ነገር ነው። በጣም
ከውቧ ግጥም ጀርባ ያለውን ታሪክ ቆይተን እንደርስበታለን። በጠራ ጨረቃ በተሰኘችው አሁን የመንግስቱ ለማ ግጥም የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል። ግጥሙን ያነበበችልን ደግሞ እቋ ገጣሚ ተዋናይና አዘጋጅ ዓለም ፀሐይ ወዳጆ ናት። የቀደሙት በሚርስ በቅርቡ ባስተዋወቅነውና በቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት በዚህ አዲስ ፕሮግራም ከሁለት የመንግስቱ ለማ የቀድሞ ተማሪዎች ጋር በራዲዮ መጽሔት ወግ አብራን ታመሻለች። የምሽቱን ቀዳሚ ዜማ ነው የምናስከትለው።
አጀብ ጉድ የሚያሰኝ ውስጥን የሚነካ ቃል የቀለለበት ውበት አለለካ ተደስቼል የው ወዳጄ ልመካ በፍቅሩ ሰምሮለች ነፍሴ እያለካ ማንም አልቻለም በሱ ሊለካ
የሰላማዊት ዮሐንስን ሐምበልን የሰማችሁት። ሰላማዊት እናመሰግናለን። አሁን በመግቢያ ወደ አስተዋወቅኩት አዲስ ቅንብር ልሰዳችሁ።
መኖር መላገኘ መኖር መላገኘ እንደገና ደግሞ ይሞቱም ግድ የለ መስኩ ላይ ተጋድሞ መቅረትሽን ቃልሽቶ ምንጣትሽን አልሞ ይሞቱም ግድ የለ
1950 ዓመተ ምህረት የታተመች ናት። ከመንግስቱ ለማ የግጥም ጉባኤ ባገኘናትና አለማየሁ ገብረህይወት ገጣሚ ተዋናይና አዘጋጅ ጭምር ነው ባነበበልን መኖር መላ አገኘ የተሰኘች ግጥማቸው ወደ ባለ ታሪኩ ህይወትና ስራዎችን ዘልቃለች። የዋሽንግተን ዲሲ አጎራባቿ አርሊንግተን ከተማ ነዋሪ ሆኖ በርሄ ስዩምም ከመንግስቱ ለማ የቀድሞት ተማሪዎች አንዱ ነው። የጣይቱ ማዕከሏን ዓለም ፀሐይ ወዳጆን ቀደም ብለን አስተዋውቀናል። እንግዶቼ ሶስታችሁንም በቅድሚያ ለጊዜያችሁ አመሰግናለሁ። ጣይቱ የባህልና የትምህርት ማዕከል በቅርቡ በወርሃዊው የግጥም ምሽቱ የመንግስቱ ለማን ታሪክ እንደማስተዋውሰው ያሁኑ ከብዙ አመታት በኋላም ቢሆን ለሁለተኛ ጊዜ ያካሄዳችሁት ነው። በመርጥ ስራዎቻቸው ለዛ ባዘሉት በመንግስቱ ለማ በራሳቸው በተነገሩና በተፈጸሙ ጉዳዮች ዘክራችኋል። በልቱ ያቀረባችሁትን ዝግጅት የመመልከት እድል አግኝቻለሁ። እስኪ ምን ይመስል እንደነበር ዓለም ፀሐይ ለአድማጮቻችን በመታጋሪበት የዝግጅቱን አላማም ጨምረሽ ባጭሩ ብታጫውቺን።
በቅድሚያ ይሄንን ምድል ስለሰጠነን የምላመስግን በዛ ከመግባቴ በፊት እንዳልከው ጣይቱ የባልነት ምርት ማዕከል ይሄንን ዝግጅት ሲያቀርብ ሁለተኛው ነው። ማዕከላችን እንደተቋቋመ በ2000 ዓመተ ምህረት ላይ ከቀረቡት የድሮ ታዋቂና ነባር ታላላቅ ሰዎች አንዱ ጋሽ መንግስቱ ለማን አቀርበን ነበር። አሁን ደግሞ እንደምታየው አዳዲስ ወጣትና አዳዲስ ተሳታፊዎች ሲጨምር ማዕከሉ ስናቀርብ ሁሉም እንዳዲስ ነው መጥቶ ያዳመጠው። የነበሩትም ቢሆኑ ለመድገም ሲመጡ በጣም ደስ ብሏቸው ነው የመጡት። የአቶ መንግስቱ ለማ እንኳን ስነ ጽሁፋቸው ታሪካቸውም ቢሆን ያው ይጣፍጣል። ስለዚህም አብረዋቸው ተምረው የነበሩም ታላላቅ ሰዎች በእድሜ መጥተዋል። ወጣቶች ደግሞ በብዛት መጥተው ተሳትፈዋል። ማዕከላችን ለማቅረብ የፈለገበትም ምክንያት ጋሽ መንግስቱ እንግዲህ እንደሚታወቁት ቅድም እንዳልከው በተማሪዎቻቸው አብይ መንግስቱ ቢባሉ እኛ ለወጣቱ ሁሉ ጊዜ ተተንለት የምንሄደው ነገር ምንድን ነው ብለን ስለምናስብ የእሳቸው ያጻጻፍ ስልት ምን ነበረ የሚለው ነገር አተኩረው እንዲመለከቱ ስለፈለግን ነው እዛ ውስጥ ለነበሩ ወጣት ገጣሚያን። ምክንያቱም ሁለት ሶስት ነገሮች በዚህ ትውልድ ውስጥ በስፎ ጎልቶ የማይወጡ ነገሮችን እሳቸው ላይ እናያለን። ሌላው በዘልማድ በኢትዮጵያ የግጥም አጻጻፍ ባህሪያት አሉ ምንላቸውን እነዚህ የወል ሰንጎ መገን ወይም አባዮሽ የግጥም አይነቶች ተብለው በነ አቶ መርሴ ወጥተው የነበሩት ህግጋት ውስጥ በህግም ውስጥ ሆነው ህግን የመጣስ ነገር መንግስቱ ለማ ጋር ይታያል እና ያንንም ወጣቱ እንዲማር እዛ የህግ ጥስ ከውበቱ ግን እንዳላራቀውና ከመወደዱ እንዳላገደው እንዲያስተውሉ ለማድረግ። ሌላው እንደ ጋሽ መንግስቱ ለማ አይነት ሰዎች የህብረተሰብን የፖለቲካን የሀገርና የወገንን ጩኸት ሪካ ብቻ ሳይሆን አሁን ፍቅርን እንደሳቸው የጻፈው የለምና ያንንም ደግሞ ባላንሱን እንዴት መጠበቅ እንደሚቻል እንዲገባቸው ጽሁፋቸው ቀላል በሆኑ አማርኛዎች ይሁኑ እንጂ ውስጡ ያለው ፍልስፍና ደግሞ እንዴት ጉልበት እንዳለው ይሄን መሰረት ለማስያዝ ስንል ነው የደገምነው። ከዛ ብዙ ሊማሩ ይችላሉ ልጆቹ ከሚል ነው። እንዳልከው ደግሞ ህዝቡ በጣም ተደስቶ ከጨዋታቸው ትንሽ አውጥተን ጋንዴው ጨቡዴንና የጠልፎ በኪሴን እንደተወና አድርገን ያው ስክሪፕት ሪዲንግ ነው ግን ቢሆንም ቆንጆ አርገው እንዲጫወቱት ማርገነው ነበር። ካረፉ በኋላ ስለሳቸው ከተጻፉት ውስጥ መርጠን አስራታን ላይ ስለሳቸው የጻፈውን ደግሞ እንደዚሁ መንግስቱ በሰማይ የሚለውን እሷንም አስነበብን። ምሽቱ በዚያ ነው መልክ ነበር የሄደው።
መልካም። በቦታው ለነበሩት ብቻ ሳይሆን በሩቅም ታሪኩን ለሚከታተሉ ሚስብ ይመስለኛል። ገፋ አድርገን የምንሄደው የውቁን ገጣሚ ደራሲና ጸሐፊ ተውኔት መንግስቱ ለማን ህይወትና ስራዎች ያዘሩ ወጎች ምንፈትሽበት ነውና አይጠገቤ ታሪኮቻቸው ለዛ ያላቸው የማይዘነጉ ወጎች የስነ ግጥም አጻጻፍ ዘይቤ ገጠመኞችና ዶክተር ፈቃደ አዘዘ የስነ ጽሁፉ ሰው አሳቢው መንግስቱ ነው የሚሏቸው ያስተሳሰባቸውንም ጥልቀትና ቀላል አቀራረብ በጣም የተራራቁ የሚመስሉ ነገሮች አንድ ቦታ የሚያመጣ ዝንባሌ እስከምታውቁት ድረስ እንፈትሻለን። አለማየሁ በቅርቡ ነው ከኢትዮጵያ የመጣው። ስራዎቻቸውንም ለህትመት ለማብቃት ስራዎቻቸውንም ህይወታቸውንም ለመቃኘት እድል ከነበራቸው ሰዎች ውስጥም ነህ። ወዲሁም ተማሪያቸው ነህ። የበቀደሙም ስርዓት ላይ ተገኝተሃልና እስኪ ከባዱን ጥያቄ ላስቀድም። መንግስቱ ለማ ማን ናቸው? አዲስ ለሚያውቃቸው ሰው እንዴት ይወቃቸው?
አመሰግናለሁ። እኔ ማለላ መንግስቱ ለማ እኛ አብዬን እንላቸው ያው የሳት ተማሪዎች አብዬ መንግስቱ እንላቸው በግልጽ እና እሳቸውም ጥራይላቸው አብዬ መንግስቱ በእውነቱ እንደመምህር ጥሩ መምህር ናቸው። ከቅርቡ ለመጀመር ማለት ነው ለእሳቸው ክፍል በጣም የሚናፍቅ ነበር ያስተምሩ በቀልም በጨዋታም ነው ለተኛ ብዙ ያነበቡ ሰው ስለሆኑ የፈለግከውን ምሳሌ ሆን ጥያቄ ታቀርብላችሁ በምሳሌ እያመጡ ያስረዳዋል። በዘመን እያመጡ ያስረዳዋል። የውጭውን የአውሮፓን ቲያትር፣ የአሜሪካ ያለውን፣ የኢትዮጵያን እና እውቀታቸውን በንባብና ደግሞ እንግሊዝ ሀገር በትምህርት ላይ በነበሩበት ጊዜ ቲያትሮችን በማየት በተለይ በዛን ጊዜ አሁን ኢብሰንን ይወዳሉ፣ በርናን ሾውን በጣም ይወዳሉ እና የእነሱን ስራዎች እነሱ ሌክቸር ሲያደርጉ ሁሉ ያዳመጡ ናቸው። እነዚህ ሰዎች በህይወት በነበሩበት ጊዜ ያዩ ናቸው እና በዛ ምክንያት ነው ወደዚህ ወደ ስነ ጽሁፍ ተስበው የመጡትኝ። በልጅነታቸው እንግዲህ ቅኔ መዝረፉ ምኑ የአለቃ ለማ ኃይሉ ልጅ መሆናቸው እንዳለ ሆኖ ትራዲሽናል የሆነውን የኢትዮጵያን የቤተ ክህነት ትምህርት ከማወቅ ተጨማሪ በዘመናዊውም ደግሞ የስነ ጽሁፉ ዝንባሌያቸው ያሳድገው ራሳቸውን ማስተምረው የመጡ ናቸው እና ብዙ ቲያትሮችን ጽፈዋል። በቲያትር መስክ የኮሜዲ የሚባለውን ነገር እንደ ፈርቀዳጅ የሚታዩ ናቸው። ቀደም ባለው ዘመን የነበረው በጣም ሃይማኖታዊ እና ሞራላዊ ስነ ምግባራዊ ነገር የተጫነው ከነበረበት እሳቸው አውጥተው ወደ ማህበራዊ ይዘት ያለው ግን ክሪቲክ ሶሻል ክሪቲክ ያለው አሁን ጠልፎ ፊክሽን ብንወስድ ያላቻ ጋብቻን ብንወስድ የኮሜዲ መመዘኛ ተደርገው የሚታዩ የነበሩ ናቸው። ዛሬም ደስ ያሉ ናቸው። እነዚህ ሁለቱን የደረሱ ናቸው። ሌላ በታሪካችን የተንተረሰው ጸረ ኮሎኒያሊስት ብለው የጻፉት ቲያትርም አላቸው። ቢያረጋትም ታይቷል፣ ሌላ ቦታም ታይቷል ይመስለኛል። ሌሎች ስራዎችን ባልጋባና ማለዳባ፣ ሹሚያ እነዚህ ኦሪጂናል ስራዎቻቸው ናቸው። ሌላ ውጭ የተረጎማቸው አዳፕት ያደርጓቸው አሁን በጠያቂ ጄቢ ፕሪስ የጻፈውን አን ኢንስፔክተር ኮልስ የሚለውን እሱን ጠያቂ ብለው ጋንዲው ጨቡድ እንዲሁ ከችኸው ግዴ ግዳ ያለኝም ከቶፊቅ አል ሐኪም እነዚህ እነዚህን የመሳሰሉ ስራዎችንም ወደ ቲያትር ያመጡ የሰሩ ናቸው። በግጥምም በኩል እንደዚሁ ፈርቀዳጅ የሚባሉ ናቸው። አሁን የግጥም ጉባኤ ባሻሽብር በአሜሪካ ብሎ የጻፏቸው አሉ። ሌላ ከአባታቸው የሰሟቸውን ታሪኮች አሰባሰቡ ታሪኩን በግጥም መልክ የመተረተ ነገር የአባቶች ጨዋታ እንዲህ በጣም ጥሩ ታሪክና ለዛን ሂውመርን የያዘ መጽሐፍ ማሳተመዋል። እነዚህ እነዚህ ስራዎቻቸው ዘመን ተሻጋሪ ስራዎቻቸው ናቸው ማለት ነው የምንችለው። በግጥም ፈርቀዳጅ ምልክ የተለመደውን ዜማ እና የግጥም ስርዓት እንኳን ሰበር አድርገው ወጣ አድርገው የጻፏቸው ምሳሌዎች እናነሳ የምንችላቸው ስራዎች አሉት። ከዚህ ውጭ ደግሞ አሏቸው። ከዚህ ውጭ የትወራ ስራዎች ደግሞ አሏቸው። ለምሳሌ እኛ የተማርንበት የቲያትር ድርሰት እና ራፍ ብልሃት ልጅ የሚል አንድ መጽሐፍ አላቸው። ሌላ ቅድም ካልኩት ተያይዞ አለቃ አምባቆም ቃለወልድ የሚባሉ ሊቅ አሉ። እሳቸው በአማርኛ የጻፉትን እንደገና ወደ እንግሊዝኛ ተርጉመውላቸው ትራዲሽናል ኢትዮጵያን ኤጁኬሽን ወር ቸርች ኤጁኬሽን ልጅ የሚል በእንግሊዝኛ የታተመ ስራ አለ። ሌሎች እንግዲህ ጥናታዊ ስራቸው አለ፣ ሰሯቸው ስራዎች አሉ። እንደ አንድ በተለይ አማርኛ ግጥም ይዘቱ አይነቱ ስሪቱ ወይም ስርአቱ እንደዚህ የሚል ከመጀመሪያ ዲግሪ መመረቂያ እስከ ፒኤችዲ ድረስ የሚጠቀስ ስራ አላቸው። የትም ቦታ ብትሄድ የሚታየው ነገር አለ እና እነዚህን ያበረከቱ ትልቅ ሰው ናቸው። ሌላ የማይረሳው ነገር አባታቸውን ታሪክ ሊመልሳቸው መጽሐፈ ትዝታ ዘአለቃ ለማ ኃይሉ የሚለውን መጽሐፋቸው አንድን ትውልድ ከሌላ ትውልድ ጋራ ያሸጋገሩበት ትልቅ ብሪጅ ድልድይ ነው ማለት እችላለሁ። ይሄ ትልቅ ስራ ነው። እንዳውም ሪቻርድ ፓንክረስ በህይወት እያሉ ይሄ ነገር ሪል ለምትሉት እናንተ በዛ የተቀረጸ ነበር እና ብዙ ቀሪ ነበራቸው እና ሁለተኛው ክፍል ቢታተም የሚል ሁሉ ሀሳብ እንደነበር አውቃለሁ። እና በጣም ትልቅ ስራ ነው እያስባለሁ። ያ ሌላ ይሄ ታሪካቸውን ጀምረው ሳይጨርሱ አለፉ። ግን ደማሙን ብረኛ የተባለው ማለት ነው እሱን ኋላ መስፍን አለማየሁ አርትኦት ሰርቶለት የተመረቀው አለው እና እነዚህ እነዚህ እንግዲህ ብሎ ዋና ዋና ስራዎቻቸው ናቸው እንጂ ከዚህ በላይ ብዙ ይጠቀስላቸው የሚችሉ የስነ ጽሁፍ ሰው ነበሩ ብዬ እንግዲህ ባስቀምጠው እንዳልከው ከባድ ጥያቄ ስለሆነ
ከባድ ጥያቄ ነው በእርግጥም። የማሪ ብዕረኛን ቷን ታሪክ በወጉ ባመጠን ደቂቃዎች ማገባደድ ይገዳል። የደማሙን ብዕረኛ ይልቁንም ቅድም በዘረዘራቸው በርካታ ስራዎቻቸው የሚታወቁ በብዙ የኪነ ጥበብ ዘርፎች ውስጥ ተሰሚነት እውቅና ያላቸው እንደመሆናቸው ክብደቱን መገመት ይቻላል። ለራዲዮ እንደሚስማማ ታሪኮቹን በወፍ በረር ጨረፍ ጨረፍ እያደረግን ነው። በርሄ ስዩም አንተም ከተማሪዎቻቸው አንዱ ነህ። ለሳቸው ባለ ፍቅር እንደዚያ ዘመን ተማሪ ወዳጆች ሁሉ ለሳቸው ባለ የተበቀ ፍቅር ጭምር ነው የምትታወቀው። ሌሎች ገጠመኞችም እንዳሉ አውቃለሁ፣ ወደ ኋላ ላይ እናነሳለን። እስኪ አንተስ መንግስቱ ለማን እንዴት ነው የምታስታውሳቸው?
አው ጥያቄው አለማየሁ እንዳለው ከባድ ጥያቄ ነው ማለት በጣም የፒኤችዲ ዲዘርቴሽን የሚያንሰው ነገር ነው ለመንግስቱ ለማ ማውራት። ግን እህቴ አለምና አለማየሁ ያላነሷቸው ነገሮች ካሉ ለመድገም አስፈላጊ ከሆነ መንግስቱ ለማ ምንድነው ምሉ በኩለሄ የሚባል ፐርሶናሊቲ ያላቸው እኔ እንግዲህ ባሳለፍኩት ህይወቴ ውስጥ ሮል ሞዴል የሚባል ሰው ከእሳቸው የተሻለ አላገኘሁም። በኢትዮጵያ ስነ ጽሁፍ ተውኔት እንዲሁም አዋቂዎች የሚባሉ ሰዎች ውስጥ ተውኔቶቻቸውን የተመለከት እንደሆነ ፕሌስ ኦፍ አይዲያስ የሚባሉት ዌል ሜድ ፕሌይ እንደ መንግስቱ ለማ የተካነበት ደራሲ አላቅም። ስለ ግጥሞቻቸውም ዓለም ያነሳቸው ትልቁም ነገር ይሄ የባለቅኔ ላይሰንስ ፖኤቲክ ላይሰንስ የሚባል ነገር ይዘው ሷሱን እየጣሱ የሚገጥሟቸው ግጥሞች ቁልጭ ባለመንገድና በጠራ ጨረቃ እንዳሉት በጠራ አማርኛ በግልጽነት መልእክታቸውን የሚያስተላልፉ ግን ዓለም እንዳለችው በጣም ጥልቀት ያላቸውን ሐሳቦች በጣም ማንም ሰው በሚገባው ቋንቋ ቀጭቋ ባለመንገድ ያቀርባሉ። እንደ ሰው መንግስቱ ለማ ሮል ሞዴል የሚሆኑበት ዋናው ምክንያት ምለው መንግስቱ ለማ ኢንተግሪቲያቸው ነው። በጣም የማይረሳኝ ነገር መንግስቱ ለማ ፍርሃት አያውቁም። መንግስቱ ለማ ማንንም ለማስደሰት ብለው የማያምንበትን ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻ ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ መስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግስቱ ለማ በጣም ለመሰክርላቸው የምፈልገው ነገር በማንም ሰው መሃል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ፍሰቱ ቁልጭ ያለ ነው፣ አይደናቀፍም። ግጥማቸውም ይሁን ተውኔታቸውም ይሁን በአጋጣሚ እንግዲህ አለማየሁም ጋር ያላቻ ጋብቻ አብረን ሰርተናል። አልፎ በኪሴም እዛ ባህል ማዕከል አንዱን ገጸ ባህሪ ወክዬ ተጫውቼ ነበር። እንግዲህ ከልብ ካለቀሱን ባይገድም እንደሚባለው መንግስቱ ለማ እውነታቸው ስለሚጽፉ የእውነቱን ስለሚጽፉ ፍሎው ያማረላቸው ይሆናል። ብዙ አለመግባባት ማይፈጠርም ባነበባቸው ሰው መሃል እና ለኢትዮጵያ ስነ ጽሁፍ ያበረከቱት አስተዋጽኦ ዝም ብሎ ባጭሩ የሚገለጽ ነገር አይመስለኝም። ሰው ታላቅ ባለውለታችን ናቸው። ለእያንዳንዱ ለሚመጣው ወጣት አሁንም በህይወት ላለው መንግስቱ ለማ ሰውን መፍጠር የሚችል ሰው ነው። እንግዲህ ከዚህ በላይ ላሳጥረው አልችልም።
ግሩም እይታዎቻችሁን በየበኩላችሁ እንድታካፍሉን ጭምር ስለሆነ የሚታወሷችሁን አንኳር አንኳር የምትሏቸውን ነጥቦች አንስታችኋል። እስኪ ሌላኛውን ገጽ ለመመልከት እንሞክር። በባህሪ በጠባይ ተገለጹ ነገሮች አሉ። ከ38 ዓመታት በኋላ በ1980 ዓመተ ምህረት ከዚህ ዓለም በሞት የተለዩት ብዕረኛ የትም መድረክ ላይ በተነሳ ጊዜ የሥራዎቻቸው ቱባነት ብቻ ሳይሆን ዘመን ተሻግረው ዛሬም ትርጉም የሚሰጡ ታላላቅ ሥራዎች መሆናቸው ብቻ ሳይሆን በገዛ ጠባያቸው የተንጸባረቁትም አሁን በርሄ እንዳነሳሳቸው ጠባያቸውም የተለየ መሆንም ብዙም ይነገራል። ቀደም አለማየው እና ዓለም የገለጻቸው የቀልድ አቀልድ ለዛዎቻቸው ቦታ አላቸው፣ ትልቅ ስፍራ ይሰጣዋል። ስላቅ በራስ መቀለድ ወይም መሳቅን ጨምሮ ሸንቆጥ የሚያደርጉ ወረፍ የሚያደርጉባቸው አባባሎችም ይነሳሉና እስኪ ከለዛው እናቋድስ። በመድረኩም አንስታችሁታል፣ ዓለም አንቺ ጀምሪልን። ተራም መጠበቅ ላይ ያስፈልጋችሁ ይችላል የምታስታውሷቸውን ለየት ያሉ ጠባዮች የታየባቸውን ገጠመኞቻቸውን ጨምራችሁ ባንቺን ጀምር ዓለም።
ጥሩ ነው፣ ሁለቱም ጥሩ አርገው አቀባዋቸዋል። በርሄ ፍርሃት የለባቸውም ከሚለው ባህሪያቸው መነሻ አላደርግ። ምክንያቱም ምንድን ነው ሰዎች ለምን ይፈራሉ ምድር ላይ ብለን ስንጠይቅ፣ ሰዎች በራሳቸው መተማመን ሳይኖር ሲቀር፣ ሰዎች በምድር ላይ የሰውኛ ህይወታቸውን የማሟላ ነገር እንደሚነፈሙ ሲገባቸው፣ ማለትም ወይ ከስልጣን መወገድ ወይ በምድር ላይ የምትፈልገውን ቁሳዊ ህይወት ግድ የሚሰጥ ስትሆን ነው ፍርሃቶች የሚጸነሱት። እነዚህ ነገሮች ናቸው የሌሉት እንግዲህ እሳቸው ጋር። ለዚህ ነው ፍርሃታቸው የሚወገደው። ውስጣቸው የኢትዮጵያን የባህልና ሃይማኖት መሰረት ያደረገ ትምህርት አላቸው። በዛ በራሳቸው እምነት አለ። ከዛ በኋላ ደግሞ እንደተባለው ሌላ ትምህርት ይማሩ እንጂ ህይወታቸውን ሙሉ በማንጠብ ያዳበሩት የራሳቸው የጥበብ እውቀት አለ። ያ በመሆኑ ነው ከሌሎች ጋር ሲሟገቱ ፍርሃት የሌላቸው። እንግዲህ ጋሽ መንግስቱን እኔ በህይወት እንደ ተዋናይ ሆኜ ተማሪ ሆኜ ብሔራዊ ቲያትር ሆኜ ነው ማውቃቸው። አገር ፍቅር እንደውም እያለሁ አላውቃቸውም። ግን ብሔራዊ ቲያትር ሆኜ ሳቅ፣ እኛ የጸጋይ ልጆች ተብለን ነው የምንጠራው። ከጋይ ጸጋይ ጋር ነው የምንታወቀው። መቃይ ጸጋይነት ነው የምንፈረጀው። የእሳቸው ቲያትሮች ግን ሲመጡ ሰሩ አያቸዋለሁ። እነ ባለካባና ባለዳባንም ከታተል አይ ነበር ከጋሽ ተፈሪ ጋራ። ተፈሪም በጣም ወደው አክተር እና አዘጋጅ ነበር በወቅቱ። ከውጭ መጥቶ እሱም እንደዚሁ ዘመናዊ የሆነ የቲያትር መሆን ነበር። ከዛ ውጪ እኛ ጋር እነዚህ ነሹሚያ መንጠያቂም በሚሰሩበት ሰዓቶች በሙሉ በጣም በቅርብ አይና ከታተላለሁ እና ስቂኝነታቸው ይሄ በቀልድ በማዋዛት ሌላው ቢለው የሚያስቆጣ ነገርን እኮ ነው ጋሽ መንግስቱ እንድንስቅበት ያረጉን እንጂ እኮ ያስቆጣል ለሳቸው የሚሏቸው ነገሮች ስናዳምጠው ቀላል አይደለም። ሌላውን የሚሉበት ነገር እንዴ ሰደበኝ ብሎ የሚያጣላ ነው የሚሉት ግን እሳቸው ሲሉት እስከዛሬ ድረስ ስንስቅበት ነው የምንኖረው። በዛ መልክ ነው የሚያቀርቡት የሳቸው የማዋዛት ጉልበታቸው በጣም በሚጣፍጥ መልክ ነው የሚሰዋቸው። እንግዲህ አንዱ ለሶስቱን እኔ እልና ለማየሁም ብዙ አለው አም ሹበርሄም ብዙ ልምዶች አሉት። እኔ ለሶስት ነገሮች ገጥመውኛል። አንዱ እዚህ አረንጓዴው ዘመቻ የአብዮት ወቅት ነው ወቅቱ አብሬያቸው የስብሰባ ቦታዎች ላይ ሁለት ሶስት ያጋጥመኛል ከጋሻ ፎርክ ጋር ከጋይ ጸጋዬ ጋር እኔ ደግሞ የሙያ ማህበርም ሊቀመንበር ስለነበርኩ በወቅቱ በየስብሰባው ላይ እገኛለሁ በዛ በድርጅቱ ሳቢያ እና እዛ ላይ ያሉትን ግጭቶችና ያባባል ሁኔታዎች ብዙዎቹን ያየሁት እና ያዳመጥኩት እዛ ነው። በአብዛኛው ደግሞ ተማሪዎቻቸው በትምህርት ቤት አካባቢ ያዩትንና በዝግጅት ውስጥ የሚያዩትን ሊናገሩ ይችላሉ። ሲዩ ሞልዴ በመሰረቱ ከሶቪየት ህብረት የአርቲስት ስሪን ተምሮ መጥቶ የመጀመሪያዎቹን የሙያ ማህበርን ስለማቋቋምና ስለመመስረት በጣም የረዳን ምሁር ነበር። የቶኒት ሙያ ማህበርንም እሱ ነው መጀመሪያ እንደውም እንደ ሊቀመንበር ጀምሮ በኋላ ላይ እኔ መምራት የቀጠልኩት ስሙ ወደ ስዕሉ እና ወደ እንትኑ አደላ እና ማስታውሰው እሱ ባለ ስልጣን ሆኖ በኃላፊነት በተቀመጠበት ጊዜ በኢትዮጵያ እዚህ የአረንጓዴ ምርት ዘመቻ የሚባል ነገር መጥቶ ደራሲዎችን፣ ሰዓሊዎችን ሁሉም የጥበብ ሰው በመሰብሰብ ይህንን የአረንጓዴ ምርት ዘመቻ መቀስቀስ አለብን፣ ህዝቡ እንዲገባው ማድረግ አለብን፣ እንዲሳተፍ በጉልበት በገንዘብ ምንም መንክ በሚል እንደ ዘመቻ እንዲጻፍ ሲያዝ መመሪያ ይሰጣል። እና ሲያቸው ጽሁፍ እኮ እንደው እንዲህ በመመሪያ እንደው በትዕዛዝ የሚደረግ ነገር አይደለም ዋድ ስዩ ምናምን ይሉታል። እና እሱ እንደ መቆጣት አለና አይ እንግዲህ ጋሽ መንግስቱ ጓድ መንግስቱ ነው ያለ የሚባለው ጓድ መንግስቱ ነግሬዎታለሁ ይሄ ነገር መደረግ አለበት መደረግ አለበት ይሄ መመሪያ ነው ብሎ ተቆጥቶ ትዕዛዝ እንደማስተላለፍ ድምፁን አጠንክሮ ሲነግራቸው እንግዲህ አሉ አንተ መንግስቱ አልጻፈም ብለህ አንድ ባለ ሳንጃ አብዮት ጠባቂ ወይ ወታደር ብታዝብኝ ያ ሰው ሳንጃውን ቂቴ ውስጥ ፈቶ ቢያሳምመኝ እምጽፈው ሳንጃውን እንዴት እንደወጋ እኔም እንዴት እንዳመመኝ ነው እንጂ ስለ አረንጓዴው ዘመቻ ሊሆን አይችልም ብለው አስቂኝ ነገር ነው። እነዚህ ነገሮች ሲያልፉ ያስቃሉ። ነገር ግን ከድፍረታቸው ጋር ወቅቱ ከነበረው ፍራቻ እቺ መሆናቸውን የሚያመለክተው ቀደም ሲል የዘረዘርኳቸው የስልጣን ጉጉት አልነበራቸውም። ከዚህ ቦታ ብነሳ ይሄ ባይሰጠኝ ይሄ ብነጠቅ የሚሉ ሰዋል። በህይወታቸው ይህንኑ ህይወት አሳይተው ነው ያለፉት እስከ መጨረሻው። ምንም አይነት ሌላ ትርፍ ፍላጎት አልነበራቸውም እና ያ ነው ለድፍረታቸው መነሻ የሆነው ባይነኝ። በጣም ቃስ ታሪክ ነበራቸው በወቅቱ።
ብዙ ቦታዎች የሚወስዱ ይመስለኛል ትውስታዎቹ። በዚያን ዘመን በመድረኩም እነኚህ ስራዎች በቀረቡባቸው ጊዜ የሚያነጋግሩትን በሳቅ በለዛ የሚወስዱትን ያህል ዛሬም አቅማቸው ይታያል። በርሄ የትምህርት ቤት ዘመንም አላም ሊሆን ይችላል የመድረክ ባንተስ በኩል የትኞቹ ቀልዶቻቸው ወይም ለቀልድ የቀረቡ ቁም ነገሮቻቸው ይታወሳሉ? አድማጮች ወጋችን ይቀጥላል ላላበቃም። ለአሁኑ ግን እንግዶቼን ዓለም ፀሐይ ወዳጆን አለማየሁ ገብረ ህይወትንና በርሄ ስዩምን ለጊዜያቸው አመሰግናለሁ። በሊቀ ዘማሪ ይልማ ኃይሉ የበገና መዝሙር ታዲያ ወደ ቀጣዩ ቅንብር እንሻገራለን።
የበገና የመሰንቆ የማህሌት አብይ ተሰጣቸው የአበው ቅዱሳን የነቅዱስ ዳዊት የነቅዱስ ያሬድ በረከታቸው ከኛ ጋር አሜን። ኢየሱስ ታረደ ለሙን ከፈለና አዳምን ታደገ አዳምን ታደገ ተጨነቀ ጌታ ተሰቃየ ጌታ የኔ መድኃኒ ያለ ያዳም ልጅሃለ እንደሚታረድ በግ ተነዳ ወደሙ ንጹሕ ኢየሱስ በደል የለበት በይስሐቅ ሐቅፋን ኢየሱስ ታረደ ኢየሱስ ታረደ ደሙን ከፈለ አዳምን ታደገ አዳምን ታደገ።
ሊቀ ዘማሪ ይልማ ኃይሉ የተጫወቱትን የበገና መዝሙር ነበር የሰማችሁት አድማጮች። ሊቀ ዘማሪ ይልማ ኃይሉን አመሰግናለሁ። መሆኑን ሰው ምንድነው? ዘመን የጠገበው ትልቁ ጥያቄ የሰው ልጅ በዘመናት ጉዞ በደረሰበት ስልጣኔና ጥበብ በረቀቀ የሂሳብ ስሌቱ በጠፈር ምርምር ሥራው አለያም ሌላ የዘመን ቴክኖሎጂ በፈቀደው አንዳች ቀመር ያለቀለት መልስ ያላገኘለትና ዝንተ ዓለም ሲጠይቅ የኖረው ጥያቄ ዛሬም ያን ሰው የሚያሰኝ ጥያቄ ነፍስ ለመልስ ፍለጋው የጋበዘ ይመስላል። የቀሲስ ዶክተር ዘበነ ለማ አዲስ መጽሐፍም ይህንኑ ግዙፍ ጥያቄ ያነሳና በሶስት አበይት የመመርመሪያ መነጽሮች ለማስቃኘት ይጥራል። አሁን መጽሐፋቸውን መነሻ በማድረግ በርግጥ ሰው ምንድነው? መጽሐፍ ውስጥ ስለዚህ ምን ይላል? በሚሉት የመንደርደሪያ ጥያቄዎች ያዝነው የመጽሐፍ አቀኝት ቀሲስ ዶክተር ዘበነ ለማ ሰጥቶን ምላሽ በቀደመው የራዲዮ መጽሔትና የመጽሐፍ ታለሞጎችን በሚያስተናግደው ባህልና ማህበረሰብ በተከታታይ መልከት አድርገናል። ለምሽቱም
ይሄ መጽሐፍ አንባቢዎችም አድማጮችም እንድትገነዘቡት በሶስት ተራራ ተመስሎ በተለይ ሶስተኛው ላይ ነው ትልቅ ትኩረት ያለው የኢትዮጵያ ጉዳይ የሚመጣበት። እዛ ላይ ትንሽ እስቲ ይሉበት የኢትዮጵያ ወቅታዊ ሁኔታ ያነሳል። አሁን ያለንበት ሁኔታ አንባቢም ያንን እንጠይቅ ያሳስባል።
እውነት ነው።
የኢትዮጵያንም የፍጥረት መገኛ የመጀመሪያ ቀዳሚ ሞራ ይናገራል።
አዎ።
እንግዲያን መረጃ አቅርቡ ሊባሉም ይችላሉ አንዳንድ እዛ ላይ የተከሰዋቸው ነገሮች።
አዎ።
ስለዚህ ጀምሩትና ጥያቄ መስራት ይችላል።
እውነት ነው። እውነት ነው። የኢትዮጵያ ነገር ይደንቃል። አሁንኛ እንደው ኢትዮጵያን ባንሆን ዝም ብሎ ስለ ሀገር ጥናት ብናረግ ማለት ለምሳሌ ባጭሩ ሳይንስ ሰው እንደው የጀመረበት ምድር ኢትዮጵያ ነው ይላል። ፍልስፍና በሚደንቅ ሁኔታ ይገልጻታል አገሪቷ። ለምሳሌ ፈላስፎች ግሪኮች ናቸው አይደል? ግሪኮች ትልቁ ሰው ብለው የሚስሉት ያማልክት አምላክ ብለው የሚሉት ዚውስ ነው። ዚውስ 11ዱን አማልክት ሁሉ የበላያቸው ነው ይላል። በኦሊምፐስ ተራራ ላይ ሆነው ግሪክና መላውን ዓለም ይመራሉ ይሏቸዋል እነዚህን አማልክት። ዚውስን ሆሜር ለምሳሌ በልብ ወለዳዊ ነገር ቢጽፈው ምን ይላል? በየአመቱ ዚውስ ኢትዮጵያ ይሄዳል ይላል። ኢትዮጵያ የሚሄድበት ምክንያት የኢትዮጵያ ሰዎች ጸሎታቸው ቀጥታ ወደ ሰማይ ነው የሚገባው። የሰማዩ ንጉስ ይላል። ይገርማል። ጸሎታቸውን የሚሰማቸው ሰዎች ስለሆኑ ዚውስ አብሮ ሊጸልይ ወረደ ወደ ኢትዮጵያ ይላል። እንግዲህ ዝም ብለን ስናየው ፕሌቶን ሰጡት። ፕሌቶ ብዙ ቦታም ገልጬዋለሁ አትላንቲስ የሚል እሳቤ ያለው በመጽሐፉ ዘ ሪፐብሊክ ላይ የሚያነሳበት የተማይነስን ሐሳብ ሲያነሳ አትላንቲስን ምንድነው የሚለው እሱ በቃ ተምኔታዊ ዓለም ፍጹም የሆነ ዓለም ጦርነት የሌለበት ረሃብ የሌለበት ቸነፈር የሌለበት ሰው የሚከባበርበት ሰው የሚዋደድበት ልዩ አገር ይልና ያስቀምጣል። ይሄንን ብዙ ፈላስፎች ፊክሽናል ነው ይላሉ። የልብ ወለድ ነው የፕሌቶ የሐሳብ እኮ አናሎጂው ልብ ወለድ እንጂ አትላንቲስ የሚባል አገር የለም ነው። ዲሽናላይዝ አትላንቲስ ብለን ብንገባ አሁን የሰመጠ ዓለም ነው ተምኔታዊ ዓለም ነው ፍጹም ዓለም ነው ብሎ ነገር ያስቀምጣዋል። ፕሌቶ ግን ያንን ያስቀምጠውን ዓለም አትላንቲስን ኋላ ላይ
ለሌላ ኮንሰፕት ወይም ደግሞ ፍጹም ዓለም ኮንሰፕት ቶማስ ሙር ዩቶፒያ ያለው ሐሳብ እሱ ነው። ዩቶፒያ ፍራንሲስ ቤከን ዘ ኒው አትላንቲስ ብሎ ይጽፈዋል። እነዚህ ሁለት ሰዎች የፕሉቶን አስተምጣሉ። 412 ኤዲ አምስተኛ ክፍለ ዘመን የነበረው ፕሮክለስ የተባለ የታወቀ ፍልስፋ ነው። ዓለም የሚያደንቀው ነው። ምንድነው የሚለው? የፕሌቶ አትላንቲስ ልቦለዳዊ አይደለም፣ እውነት ነው። ይሄም የኢትዮጵያ ክፍል ነው ይላል። አሁን ይሄንን አሜሪካ ቢጻፍለት እንግሊዝ ቢጻፍለት መጽሐፍ ቅዱስ ላይ ደግሞ ስንመጣ ለምሳሌ ማስረጃን ጡ ቢባል ገና የመጀመሪያውን ዘፍጥረት ምዕራፍ አለ። እግዚአብሔር ዓለምን ፈጠረ ይሄን ፈጠረ ይሄን ፈጠረ ይሄን ፈጠረ ብሎ 22ቱን ስነ ፍጥረታት በሃያው ዓለማት በሃያው ፍጥረታት በሰባቱ ቀናት እግዚአብሔር ሰራው ይልና ሁለተኛው ምዕራፍ ላይ ስንሄድ እንዴት እንደተፈጠሩ እምግብርም ግብር የተፈጠረ ከግብር ወደ ግብር የተፈጠራለ በቃል የተፈጠራለ ከምንድን ነው የተገኘው ምሎ ይዘረዝርና ከዓለም ላይ አገር ሲጠቅስ ኢትዮጵያን የሚጠቅሰው እስራኤልን እንኳን አልጠቀሰም መጀመሪያ ላይ። ከዚህ በላይ ማስረጃ ያስፈልግ? ክርስቲያኑም ቢሆን መጽሐፍ ቅዱስ መመሪያው ነው። እስላሙም ቢሆን በቁርአን ላይ የመጽሐፉን ሰዎች ብሎ መጽሐፉ ብሎ የሚያመጣው ታሪክ አለ። በሁሉም ላይ ስናየውና እንዲህ የተጠቀሰች ሀገር እንደው ምን ነጻይቱ ሀገር ነጻይቱ ሀገር ነጻይቱ ሀገር ነው ማለት ነጻይቱ ሀገር ምን በመክነት ነው ያልተገዛ ሀገር የለም። ኢትዮጵያን ግን የተገዙበት ታሪክ የለም። ከመጀመሪያው እንደው ማስደንጋጭ ህዝብ ይለዋል። ለስላሳ ህዝብ ነው፣ አስደንጋጭ ህዝብ ነው፣ መስፈሪያና መለኪያ ነው ይላል። ኢንዶኔዥያ ለምሳሌ አውሮፕላን ወድቋል 737 ማክስ 8 ዓለም ግን ባን አላደረገም ሌሎችን አውሮፕላኖች ሁሉ። ኢትዮጵያ ውስጥ ግን ሲከሰት ሆነ እንዴት? ግርማዊ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ጄኔቫ ገብቶ ሲናገሩ በጣሊያን ስንወረር የአውሮፓ ሳፏጭባቸው እንዳይናገሩ ሁለት ጊዜ ነው መብራት ያጠፉባቸው ሲናገሩ እንዳይናገሩ ሁለት ጊዜ።
737 ግን በመላው ዓለም የታገተው እኮ ድጋሜ ስለሆነ ነው። የመጀመሪያ ማለቴ እንደው ለነሱ ማርላት ያለ
አንደገል እንገረ
ሁለተኛ ሲከሰት
በርካታ ፓይለቶች ጽፈዋላ። ከዛ በፊት ይሁን ከኢንዶኔዥያ በፊት አውሮፕላን ወደ ላይ ሂድ ስትለው ወደ ታች ነው የሚሄደው። የሶፍትዌር ፕሮብለም አለበት ተብሎ የጻፉ ፓይለቶች እኮ አሉ። እሱ ሁሉ ሆኖ አልታገደም። ፓይለቶቹ ጽፈው
ይበልጥ ገነ የመጣው ከመጀመሪያው መከስከስ በኋላ ነው።
ችግር እንዳለበት ጽፈዋል። የጻፉ ሰዎች ጽፈው አልታረመም። የዲዛይን ለውጥ የተወሰነ ነገር እንጂ ሶፍትዌር አልተቀየረም። እና ምንድነው መነሻ ያረጋል ብቻ ስለ ኢትዮጵያ የሚለውን ስም ዝም ብሎ አይተውም። ሌሎች ሀገሮች አይነሱም። ለሞቱት ሁሉ ነፍስ ይማርልን። ግን ኢትዮጵያን መስፈሪያና መርገጫ ያረጋታል። ይሄንን ምንድነው ምልህ ግርማነታቸው ለምሳሌ ተናግረው ንግግራቸውን እንየው። ነገ ይሄ ሰዓት እናንተ ምን ይፈጃችኋል? ነገ ይሄ ነገር እናንተ የጦርነቱ የተከሰተ ያን ይሄንን አሁን ዓለም ላይ ስሙ እንደሚነሳ ነው ምነግርህ። እዚህ አውሮፕላኑ ሰውዬ ሞቷል ነፍስ ይማርልን። ግን እንዴት ዓለም ላይ እንደተወራ ስታዩ ይደንቃል። የዓለም ጦርነት ሲከሰት እንደ ፕሮፌቲካል ስፒች ነው ወሰዱት የግርማ ቀደማዊ ሥላሴ ንግግር። እና ምንድነው የፈለኩት ነጻይቱ ሀገርናት ይሄ ታወቀ ነው። ቀድመ ተክርስቶስ እንደውም ወደፊት የምጽፈው መጽሐፍ አለ። ይሄ መቅደም ነው። ወደ አምስት መጽሐፎች አሉ። ከዛ ውስጥ አንዱ ያልተነገሩ የኢትዮጵያ ታሪኮችን ሁሉ እናነሳበት ነው። የፐርሺያ ንግስት የታወቀች እንኳን ቀድመ ተክርስቶስ 600 ዓመታት በፊት በጦር የታወቀች ኢትዮጵያ ዘመተች ይላል። ሰራዊቷን አስጨርሳ ተመለሰች ይላል። ቢዘመትበት የማይሸነፍስ ይላል። ስለዚህ ይሄን ህዝብ ምንነካው ነው አሁን የኔ ጥያቄ።
ይሄ ደግሞ የሚያስተምረኛል መምህር ዶክተር ዘበነ ለማ የሰው ልጅ በተቃርኖ የተመላ ሁኔታ ውስጥ ነው። እርሱ በራሱም በውስጡም ጭምር ብዙ ተቃርኖች ይነሳሉ። ግን አሁን መጨረሻ ያነሱትን የኢትዮጵያን ጉዳይ ብናነሳ ኢትዮጵያ ይሄን ሁሉ የሆነች ሀገር ዛሬ ምንነካት ነው የሚሉት እንደውም የዛሬ ኢትዮጵያ ምንነካት ይላል አንዱ ጽፎር። እስ ቅድስት ሀገር የምትባለው ኢየሩሳሌም ላይ እንዲሁ በእልቂትና በግጭቶች የተሞላች መሆኗ ሁልጊዜ ጥያቄ እንዲነሳ እንደሚያደርገው ኢትዮጵያ ቀደም ያሏት ሀገር ከሆነች ከሚሞግት ሰው አቅጣጫ ነው የምመጣው ለሙግት ለክርክር ያህል እንዲህ ከሆነች ለምን ሰላም ጠፋ? ለምን እንዲህ ያለ ሁኔታ ውስጥ ገባ? ምናልባትም ተስፋ ሲፈነጥቅ ወደ ተባባሰ ሁኔታ የሄደ ይመስላል። ዛሬ ላይ ቆመን ስንመለከት በመጽሐፉም ጭብ ዛሬ ካለው ምናባራዊ ሁኔታ ጋር ያዛምዱት
እስራኤልና ለምሳሌ ኢትዮጵያን ብታይ ሁለቱም ማገሮች 8000 ዓመት ታሪክ እንስጣቸው። እኔ ለኢትዮጵያ ሰው ያለ መድድሜ ነው መሰጠው። ኢትዮጵያ 8000 ዓመት ታሪክ ይሄ መሰረቱ ያልተናጋ ነው። ከህገ ልቡና ወደ ህገ ወሪት ከህገ ወሪት ወደ ህገ ክርስትና ስንመጣ በዚህ በእኛ ሃይማኖት አስተሳሰብ ያልተናጋ ነገር ታገኝበታለ። እስራኤልን ስትወስዳት ደግሞ እስራኤላውያንም ይሄን ያህል የታሪክ ዘመን ይኖራቸዋል። ግን የእስራኤል ነገር በመጽሐፍ ቅዱስም ላይ የተተነበየው የሚያስደነግጥ አይነት ሆኖ ታየዋለ። ለምሳሌ ብዙ አመት ከጦርነት ውስጥ ያልወጣችበትን ታያለ። እስራኤል ለምሳሌ ብትወስድ ጌታ ከመወለዱ 300 አመታት በፊት ግሪኮች በሄለኒስቲክ ሲቪላይዜሽን ቅድም ያነሳነው ታላቁ እስክንድር አለ። ከዛ ከሱ የሮማ ኤምፓየር ይተካል።
በሮማ ኤምፓየርም ስር ነበረች። ጌታ ሲወለድ ራሱ የነበረበት የሮማ ግዛት ነው። ከዛ በኋላ ጌታ ከተወለደ በኋላ ስንወስደው 70 ዓመተ ምህረት ላይ በሮማውያን ጦስ ከፍተኛ ውድቀት ደረሰባት። መቅደሱ ሁሉ ፈረሰ። እስራኤላውያን ተበተኑ። ከዛ ስትመጣ የተወሰነ ቆይተው ወደ 400 500 ዘመን ላይ ያለውን ስናይ እንደዚህ ሮማውያን ይቆዩና በኋላ ላይ ግን ለ1000 ዓመት ራሱ እስራኤል የተገዛችው በቱርክ ነው። እስራኤል ሆና እንኳን የመጣችው በ1948 ግንቦት 14 ቀን ነው። እስራኤል ተብራራ የቅርብ ጊዜ ታሪክ ነው። የ60 ዓመት የ70 ዓመት ታሪክ ነው ምንናገረውና መንግስት ራሱ የሆነችው ማለት ነው። ያ የሆነበት ራሱን የቻለ ሃይማኖታዊ ትንታኔ ያለ አሁን ወደዛው ስንገባ ግን ብዙም ይባላል። ለምሳሌ ክርስቶስ በተሰቀለ ሰዓት ያለውን ነገር የሚያነሱ አሉ። ደሙ በእኛና በልጆቻችን ይሁን የሚል አባባል አለ። የተባለ ሃይማኖታዊ ትንታኔ ይሰጣዋል። ለሁሉም ዓለም ግን እግዚአብሔር ሰላም ይስጥልን፣ ለእስራኤልም፣ ለፍልስጤምም፣ ለአረቡም፣ ለሁሉም ሰላምን እመኛለሁ። ያ ነው የኔ ሐሳብ። ወደ ኢትዮጵያ ታሪክ ስንመጣ ግን በ8000 ዓመት ታሪክ ውስጥ ምን ያህል በጥብጥ ነው ያጋጠመን? ምን ያህል ጸብ ነው ያጋጠመን? አሁን ያለንበትን ሁኔታ ለምሳሌ ብናየው ድንገት ዘመነ መሳፍንት ላይ ወደ ኋላ ሄደን እናገኘው እንችላለን። የኢትዮጵያን ታሪክ ሌላ ኢትዮጵያ ረሃብና ድርቅ እሱም የእግዚአብሔር አይደለም የራሳችን ችግር። መሬት እኮ ከታረሰው ባለፈው እንደውም የምድር መጣኔ ሀብት ሊቃውንት ሲናገሩ ሰምቻቸው ነው። ከታረሰው ምድር እና ያልታረሰው ስታወዳደር አይገናኝም። ያልታረሰ ምድር ገና ብዙ አለ። እና ረሃብ ለምንድን ነው የመጣብን? የራሳችን ችግር ነው። እርስ በርሳችን ጦርነት የራሳችን ችግር ነው። የውጭ ጠላት ቢመጣ ሁሉ ጊዜ አፍሮ ነው የሚመለሰው። ጣሊያን እንኳን ምንም በሌለን ሰዓት መጥቶ እምነትና ጥንካሬ አንድነቱ ስለነበረ ሁለቴ መጥቶ ሁለቴ ምሱን ቀምሶ ተመለሷል። እና ይሄን መንፈሳችንን ይሄን ኃይላችንን ይሄን ብርታታችንን ግን እርስ በርስ በመናጨት እንዳናሳልፈው በ8000 ዓመት ታሪካችን ውስጥ ጠብ ያለብን ጥቂት ጊዜ ነው። አሁን ለምሳሌ እኔ በመጻፍ የማስቀምጠው 70 ዓመት ብዬ ነው። የ70 ዓመት ችግር ነው የማስቀምጠውና እንደው እስራኤልን በ70 ዓመት እንደታደገው እኛንም እግዚአብሔር የሚታደግበትን ዘመን እመኛለሁ። ግን አሁን ያለውን ነገር በምንመለከትበት ጊዜ አንዳንዴ ምንድነው ሰው ኮንተፍ የሚለው ፉት ያለውን ነው። ውሃ ፉት ብንል ውሃ እንተፍ እንላለን። ቡና ፉት ብንል ቡና እንተፍ። ስለዚህ ወደ ውስጥ የገባው ሰው ውስጥ እንዲጣላላ እንዲነካከስ ሆነና ሳይገባው ያለፈውን ማንነቱን ይዘነጋና ወደማሁን አቅጣጫ ይሄዳል። በ8000 ዓመት ታሪክ ውስጥ ግን ጣባችን ትንሽ ነው። የ40 ዓመት የዩዲት ጉዲት ልናመጣ እንችላለን። 15 ዓመት የአህመድ ግራኝን የአክራሪ አስተሳሰብ ልናመጣ እንችላለን። ከዛ ውጪ ግን ህዝቡ ተከባብሮ ያለባት እኮ ምድር ነች። ረሳ ነው ቀድም ፕሌቶ አትላንቲስ ያላተና ሀይ ተከባብሮ የሚኖር ሰው እግር አጥቦ የሚኖር ሰው አንዱ ካንዱ ጋር በፍቅር የሚኖር ሰው ነው። ስለዚህ ኢትዮጵያ ማለትም ያወረዱት ሰዎች አሉ አውሮፓውያን ወይም ሌሎቹ፣ ግን በጣም ትንሽ ነው እሱ። አብዛኛው የሚያሞግስ ነው። ታዲያ ይሄ የተሞገሰ ህዝብ ምንድነው አሁን የሆነው? ምን ነካት የዛሬው ኢትዮጵያ ያልኩት? እንዴት እንጣላላለን? እንዴት? አዎ። እና ይሄንን ደጉን ነገር ብናመጣውና የፖለቲካ መሪዎችም የሃይማኖት መሪዎችም ይሄን ነው ለሰው መንገር። 99% ሃይማኖተኛ ህዝብ ነው፣ በጥናት ተረጋግጧል። ይሄን ህዝብ ታዲያ ክርስቲያኑ በመቅደሱ እስላሙ በመስጊዱ የሚያምነውም ባያምነውም ሁሉም በራሱ መንገድ ሆኖ እንዴት መልካም አናደርጋትም? የክፋት ነገር ውስጣችን ካልከተተን በስተቀር በአንድ ቀን ኢትዮጵያን ሰላም ማድረግ እንችላለን። ክርስቲያኑም እስላሙም የሚያምኑም የማያምኑም ተነስቶ ሰላም ለኢትዮጵያ ብሎ ሰላም ማምጣት ይችላል። ተራ የሆነ የፖለቲካ ፍጆታ መጠቀም ካልተፈለገ በስተቀር የኢትዮጵያን ህዝብ ወደ አንድ ማምጣት ይቻላል። የተባረከ ህዝብ ነው፣ መልካም ህዝብ ነው። ሰውን ግን ልትቀይረው ትችላለህ። አንበሳ ያሳደገው በሬ አንበሳ ሊሆን ይችላል። በሬ ያሳደገው አንበሳ ደግሞ በሬ ሊሆን ይችላል። ስለዚህ ምን እናደርገው ነገር ወሳኝ ነው ብዬ አምናለሁ። እንደሱ ነው
እዛ ላይ አሁን በተለይ አሁን ካሉት አንጻር የኢትዮጵያን ጉዳይ ሲያመጡ የፖለቲካ ድርጅት ሰዎችም ሃይማኖት መሪዎችም አንቃይ መሆን አለባቸው። ሰውን ንቃት ለመስጠትና ወደ ሰላም ወቅታዊን ጉዳይ በጣም ያነሳሉ። ተገቢ ነው። አሁን በተለይ ያለንበት ዘመን ይሄ መጽሐፍ እንደውም ወቅታዊ መሆኑን የሚያረጋግጠው በዚህ ሰዓት መጽሐፉ ነው። አሁን እዚህ ጀርባው ላይ ሰጡ ማሳሰቢያ ምን ነካን እንደተባለ ሁሉ ሁላችን ወደ መልካም ነገር ህብረተሰቡ ለመመለስ እንስራ ነው ያሉት። ሰው ያደረጉትን ነገር እናቃለን። በአካባቢያችን ሰውን በማስተማር በመሳሰለ በተለይ ደግሞ ግን የሀገር ጉዳይን በተመለከተ መምህር ዘበነ ምን ሰሩ ይሄን የሚጽፉት ቢባሉ
ይህንንም ይመልሳሉ። ቀሲስ ዶክተር ዘበነ ለማ በመጽሐፋቸው ጭብጦች ላይ ያተኮሩትን ቀሪ ጥያቄዎች ጨምሮ በመጨረሻው ክፍል ወጋችን ተብቋቸው
ሰረዳኝ ከናወቀኝ ብዬ ውስጤን ከፍቶ የሚያይለይ ካልተገኘ ብዬ አለ ከእንግዲህ ይብቃኝ የሰው ነገር በለ
ጎሳዬ ተስፋዬ ነበር የግድ ሰው ያለ ተጫወተልን። ጎሳዬን እናመሰግናለን ለግሩም ዜማው። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን ሰዓቱ አሁን የንጉስ ያክሊሉ መስኮት የሚከፈትበት ነው። ንጉስ ያክሊሉ ለምሽቱ ከረጅም ጊዜ በፊት የሆነ አንድ የፍቅር ታሪክ ከአንድ ተወዳጅና አንጋፋ ድምጻዊ ስልት ጋር የሚያዋድድበትን ቅንብር ይዞ ቀርቧል።
አሉላና አዲሱ እንዴት ሰነበታችሁ? ባለፈው 15 ቀን የኔን ፕሮግራም ስታስከዱ ለፕሮግራሙ ተስማሚ የሆነውን የመልካሙ ተበጀን ረመላምቱ የሚለውን ዘፈን አስኪዳችሁ ነበርና ወዲያውኑ አንድ ነገር ትዝ አለኝ። በማግስቱ ዘፈኑን በሙሉ አዳመጥኩት። ሰላምታ አልሰጠኋት፣ አላነጋገርኳት፣ ባይኔ ብቻ ያያየሁ አንድ አመት ወደድኳት። አንድ ነገር አስታወሰኝ። ምናልባት መልካሙ ይሄን ዘፈን የዘፈነው አንድ ፕሮግራም ሰርተን ነበርና ያ ፕሮግራም ከተሰራ በፊት ነው በኋላ ብዬ ራሴን በራሴ ጠየቅኩ። አይኔ ተወርውሮ አይኗ ላይ ካረፈ ድፍን አመታችን መጋቢት አለፈ ሲልማ ይሄ ነገር ከኛ ፕሮግራም ጋር የተገጣጠመ ነው ብዬ የረመላምቱ ጉዳይ ከተነሳ እስቲ ዛሬ በዚህ ጉዳይ ላይ አንድ ፕሮግራም ላቅርብ ብዬ ተነሳው። ከሰባዊ ሻይ ግብዣ ላይ ነው የተያዩት። ሰውየው ልጅቱን አይቶ ወዷታል። ከዛ በኋላ እዛ አካባቢ ነው እዛ ቤት ነው የምትኖረው ብሎ አንድ አመት ሙሉ ፔጆ መኪና ውስጥ እየተቀመጠ ጠብቋታል። ከቀኑ 8 ሰዓት እስከ 10 ሰዓት ባለው ጊዜ ሁልጊዜ እዛ ቦታ ላይ ይቆም እንደነበረ እንዳጋጣሚ አጠገቤ የነበረውን የፒያሳውን ቲሩም ባለቤት አቶ አጥናፍ ሰገድ ነጋሽ ተሰማን ይህን ታሪክ ታስታውሳለህ አልኩት። አጥናፍ ሰገድ ነጋሽ ተሰማ፦
በእውነቱ አስታውሳለሁ። በ1976 ዓመተ ምህረት በወር መዛኛ ፕሮግራም በተከታታይ ይቀርብ ነበር። እዚህ በጣም በጣም በመሰጥ ነበር የምከታተለው። በየእሁድ ሁለተኛ ደረጃ አስተማሪ ነው። ድንገት አይተዋት ነው እንደተባለው መጨረሻ ደግሞ ሰበር ቤት ፖፑላሪቲ ተባለ የተባለው አይቷል። የት ቤት እንኳን እንደገባች አያውቅም። ብዙዎቻችን እንደው በከፍተኛ ጉጉት ስንከታተል የነበረው ጉዳይ ነው እና አቶ ንጉስ ያክሊሉ መጨረሻ ላይ እንዳገናኛቸው ይህን ነገር አስታውሳለሁ። ስለዚህ ይሄ በእውነቱ እንደው በዛ በመዝናኛ ብሩ ከማይረሱ ፕሮግራሞች ዋናውን ብዬ ነው የማምነው።
አመሰግናለሁ አቶ አጥናፍ ሰገድ ነጋሽ ተሰማ። የቀድሞው የኢትዮጵያ ሬዲዮ የእሁድ ፕሮግራም ቴክኒሽያን የነበረው ደሳለኝ መኩሪያ ደግሞ በበኩሉ
እዛው ሄዶ እያለ አንድ ቀለታ አቶ ንጉስ ያክሊሉ ሰውየውንም እና ልጅቷንም ቀጥሮ ስቱዲዮ መጥተው እንደዚህ አይቻቸዋለሁ እና በጣም እንገርም ነገር ነበረ። ለከዛ በኋላ ግን እንደሆነ አላስታውስም ብዙ ጊዜ ስለሆነ
እንደተባለው በሬዲዮ ፕሮግራሙን አስተላለፍንና እንደው ይህች ልጅ የምትሰራበትን ቦታ የምታውቁ ካላችሁ ንገሩን ብለን በሬዲዮ ፕሮግራም አስተላልፈን የሰሙ ሰዎች የምትሰራበትን መስሪያ ቤት ነገሩን መስሪያ ቤቱ አድራሻን ይሄድኩ አነጋገርኳት። እንዴት ይሆናል? እኔ እኮ እንዲህ አይነት ነገር ሰማሁ ግን ትክክል አይደለም አለች። ታዲያ ሰውየው አንድ አመት ተጠብቋል ሌላ ሁለተኛ አመት እንዲጠብቅ ነው የምትፈልጊው? እሺ በይንና እናገናኛችሁ። እሷን ካየኋት እኔ ይቆርጥልኛል ነገሩን ሁሉ አቆማለሁ ብሏል አልኳት። ካጎቴ ጋር ለማከረ አለች። ተማከረች፣ ስልክ ደወለች፣ መስማማታቸውን ገለጸችልኝ። ከዛ እኔ ከጋሽ ጳውሎስ ጋራ ሆነን ኢትዮጵያ ሬዲዮ ላይብረሪ ውስጥ ፕሮግራም አዘጋጀንና እሱም ከሁለት እህቶቹ ጋር እሷም አጎቷን ይዛ መጥተው ልክ እዛ አዳራሹ እኔ እና እሱ ተያይዘን ስንገባ ገና ከሩቅ ሲያት አግኝታታል ልክ ነህ እሷ ነች በቃ ልመለስ ብሎ ሲል የለም ገባብልና እንነጋገር እንጂ ብለን ጋሽ ጳውሎስ ባለበት አነጋገርናትና ነገሩ በሰላም እንዲያልቅ አረግን። እንዲህም ነበር ለማለት ነው እና እኔና ጋሽ ጳውሎስ ከሌሎች ጋር ሆነን ካዳራሹ ስንወጣ ሳትሰሚ ገብተሽ ሳትሰሚ ወጣሽ አሁን ተደላደልሽ ልቦልቤን ሰረክሽ ላንቺ ከተመቸሽ ለኔም ይመቸኛል በጋድ ከታጣ ስርቆት ማን ይመኛል ሌቦ ሌቦ ስልሽ ቁጭ በይ ከጎኔ ከሳሽሽም እኔ ፈራጅሽም እኔ የፖሊስ ያለህ አትሉም ወይ የዳኛ ያለህ አትሉም ወይ ለመውደድ ሊባ ግለም ወይ እያልን አዳራሹን ለቀቅ
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያለውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን የዛሬውን አጠናቀቅን አድማጮች ለደናደሩ ስንብት ከዚህ ከምትሰሙት የሮክናን ትደምቂያለሽ ጋር እንተዋችኋለን። ለማጠቃለያ ዜናው ታዲያ እንመለሳለን።
ማጠቃለያ ዜና ላሰማችሁ። በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን አጣዬና ማጀቴ አካባቢ በተኩስ የታጀበ ግጭት መፈጠሩ ተሰምቷል። የጸጥታ ኃይሉ ለማረጋጋት እየጣረ መሆኑን የፍራታና ግድም ወረዳ የጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ጌታቸው የሽጥላ ለቪኦኤ ተናግረዋል። ተጨማሪ ኃይል እንዲገባ መጠየቁ እየተጠየቀ መሆኑንም ተቆመዋል። የግጭቱ መንስኤ እንደማይታወቅ አቶ ጌታቸው አመልክተዋል። ወደ አካባቢው የሚወስዱና የሚያወጡ መንገዶች መዘጋታቸው ተሰምቷል። በሌላ በኩል ሰሞኑን ውጥረት ታይቶባት በነበረችው ደሴ ከተማ ዛሬ መረጋጋት መስፈኑ ተገልጿል። ቁጥሩ ወደ 1 ሚሊዮን የሚጠጋ ሰው ያለቀበት የሩዋንዳ የዘር ፍጅት የለየ ጅምላ ጭፍጨፋ 25ኛ ዓመት መታሰቢያ ዛሬ ዋና ከተማይቱ ኪጋሊ ላይ ተከናውኗል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተገኝተዋል በስነ ስርዓቱ ላይ። ከሊቢያ ዋና ከተማ ትሪፖሊ አጎራባች አካባቢዎች ሲቪሎችንና ቁስለኞችን ለማሸሽ ለሁለት ሰዓት ውጊያ እንዲቆም የተባበሩት መንግስታት ድርጅት አፋጣኝ ጥሪ ዛሬ አሰምቷል። በመጪው ምርጫ ካሸነፉ በኃይል በተያዘው የዌስት ባንክ ሰፈሮች ላይ ያሉ ሰፈራዎችን በእስራኤል ሉዓላዊ ግዛት አድርገው እንደሚያውጁ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዝተዋል። ዜናው አበቃ። ለርኮኛ አይ ደቡ
ጀርባ ላይ ውበት ሲል